ምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። የሕይወት ምንጭ የሆነው ኢየሱስ ክርስቶስ የኔና የናንተን በረከት የኔና የናንተን ሰላም እየጠበቀ ያበዛ ዛሬ ደግሞ በፈቃዱ ውስጥ እንድንመላለስ ካይኖቹ ይታ ሳያርቀን እየጠበቀን ኖ ወደ ማዱ ደግሞ ሰብስቦናል። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። ዛሬ በተለያየ አይነት ሁኔታ ውስጥ አልፋችሁ ልትሆኑ ትችላላችሁ። ሰላማችሁን የሚነጥቅ ቀማኛ ዲያብሎስ ደግሞ ምናልባት ተሰልፎ ሊሆን ይችላል። ወይንም ደግሞ በተለያየ አይነት መንገድ ጠላት ጦሩን አስከትቶ በእናንተ ላይ ተሰልፎ ሊሆን ይችላል። ይህንን ሁሉ ታዲያ መርታት የምንችለው በጡንቻችን በቡጢ እነሆ በዱላም ወይም በያዝነው መሳሪያም አይደለም። ለእግዚአብሔር አሳልፎ ነገሩን ሁሉ መስጠት ከዚህ ቀደም ተምረን የለም እንዴ? አዎ፣ ሕይወትን የሚሰጥ የበረከት ሁሉ ምንጭ የሆነው ጌታ ኢየሱስ ክርስቶስን ማስቀደም ግን ብልህነት ነው። ኢየሱስ ሆይ ይህንን ሁሉ ላንተ አሳልፌ እሰጣለሁ ማለት እጅግም ብልህነት ነው ወገኖቼ። እግዚአብሔር በእያንዳንዱ ነገራችን ውስጥ አሳልፎ ደግፎን ደግሞ እንደገና በቃሉ ማዕድ ፊት እንድንሆን ይህንን በረከት አንድ ላይ እንድንቋደስ ፈቃዱ ሆኗል። ስሙ ለዘላለም እየተመሰገነ ይሁን። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ መጽሐፍ ቅዱስ ለዘመናችን ጠቃሚ ነውን የሚለውን ርዕስ ዘጠነኛውን ክፍል አብረን እንመለከታለን ማለት ነው። እንግዲህ ይህንን የሕይወት ምንጭ የሆነውን ኢየሱስ ክርስቶስን ከፍ ከፍ እያደረግን ወደ ዝግጅታችን እናልፋለን።
Jesus velvet possess Adiate te veun tsana lekes Salam velpe indemnje flaklek Yederekew hiwet mamen besitle Jesus when it was the same Fatiati the veil is on again Salam if when it came the wind it let let Yet a rake oh you had the man that he could
ጌታ ያውቃልና ብሩክ ታይት በዚህ ዝማሬ ስላገለገሉን እግዚአብሔር ይባርካቸው ይያልን ወደ ዕለቱ ጸሎታችን እናልፋለን። እናመስግን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ፣ በዚህ ሰዓት ደግሞ ስምህን እንጠራለን። እናመሰግናለን ስላደረክልን ስለ እያንዳንዱ ነገር፣ ስለ በጎ ውለታ። ጌታ ሆይ ምን እንከፍልሃለን? አንተ የዘላለም ሕይወት አለህ። ከአንተ ወዴት እንሄዳለን? ዛሬ እልል ብለን፣ ዛሬ ሃሌሉያ ብለን ዘምረን አጨብጭበን፣ እግዚአብሔር ሆይ ያለኔ ክርስትና ፈጽሞ የለም፣ ያለኔም ክርስቲያን ፈጽሞ የለም እያልን እነሆ በቤት ውስጥ ዕድሜን ያስቆጠርን ዛሬ ጠውልገን ልንሆን እንችላለን። ፍሬያችን ደብዝዞ ጠውልጎ ሊሆን ይችላል። ጌታ ሆይ በዚህን ሰዓት ደግሞ የሕይወት ምንጭ የሆንክ ኢየሱስ ክርስቶስ እነሆ በረከትህን በእኛ ላይ እንድታፈስ፣ እንደገና ደግሞ እንድታስበን፣ እንደገና ደግሞ እንድታለመልመን ወደ አንተ እንጸልያለን። እሁድ መቼ በደረሰ ያሉት እግሮቻችንና ልባችን ዛሬ እግዚአብሔር ሆይ የት ውላለሁ የሚልን ናፍቆት ፈጥሯል። ዛሬ ደግሞ ከገሌ ጋር ውላለሁ፣ ዛሬ ቀጠሮ አለብኝ የሚልን ምክንያት አምጥቷል። እግዚአብሔር ሆይ ይቅር በለን። ጌታዬና አምላኬ ሆይ እንደ ጀመርነው ደግሞ መጨረስ እንድንችል ጉልበታችንን አንተ በመንፈስ ቅዱስ ኃይል አጽና። ባሪያ ጳውሎስ ለገላትያ ሰዎች ሲጽፍ እንዲህ አለ፣ በዐይናችሁ ፊት ኢየሱስ ክርስቶስ እንደ ተሰቀለ ሆኖ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ አሁን ማን ነው አላቸው። ዛሬም እኔም ጌታዬ ሆይ የኔንም የወገኖቼንም ድካም ወደ አንተ አቀርባለሁ። አዚም ያደረገብን እነሆ እግዚአብሔር አባቴና አምላኬ ሆይ የጋለውን ሕይወታችንን ፍቅራችንን ያደበዘዘ ነገር ዛሬ ምንድን ነው? ሥራ ጦት ነውን? ወይንስ አኩራፊዎች፣ ቁጡዎች፣ ስልቹዎች ሆነን ከቤትህ ርቀናል? የኑሮ የቤት ጉዳይ ውጣ ውረዱ ሁሉ አሰላይቶን እግዚአብሔር አያየኝም፣ እግዚአብሔር አይሰማኝም በማለት ከቤት ኮብልነን እንሆንን? እግዚአብሔር ሆይ ዛሬ ካለንበት ስፍራ ከኮበለልንበት ስፍራ በቃልህ ደግሞ ጠርተህ እንድትመልሰን፣ ዛሬም ቢሆን ጥንት የተሸከመን የፍቅር አንቀልባ እንዲሸከመን በዚያ ውስጥ ሽሩሩ እንድትለን፣ እነሆ በአባታዊ እጆች ደግሞ ደባብሰ ልጄ እንድትለን፣ ልጆቼ እንድትለን፣ ቃልህን እንድታሰማን እንለምናሃለን። ጌታ ሆይ ሁሉንም አይተናል። በዓለም ውስጥ የሚረባ ምንም ነገር የለም፣ እርካታን የሚሰጥ ምንም ነገር እንደሌለ ተመልክተናል። አዎ ብዙ ፊደላትን አንብበናል፣ ኮሌጆች ገብተናል፣ እግዚአብሔር ሆይ የተለያዩ መጻሕፍትን አንብበናል፣ የተለያዩ ሥራዎችንም እነሆ ይዘን ሰርተናል። ብዙ ወፍራም ደሞዝንም ደግሞ በእጃችን አስገብተናል፣ በጎተራችንም እህል ሞልቷል፣ በካዝናችን ገንዘብ ሞልቷል። እርካታን ግን ሊሰጠን አልቻለም። ይህ ሁሉ እግዚአብሔር ሆይ ለሰው ልጅ መደላደያ የሆንከው ለሰው ልጅ ደግሞ እርካታን የምትሰጠው አንተ ብቻ ነህ። በልጅ በጌታ በኢየሱስ ክርስቶስ ከሞት ሕይወት እነሆ እግዚአብሔር ሆይ ወደ ዘላለማዊ ሕይወት የጠራህን አንተ ነህና እስከ ፍጻሜው ድረስ እግዚአብሔር ሆይ ምራን፣ እንድናስተውል ሁሉንም ነገር ደግሞ እግዚአብሔር ሆይ እንደ ቃል ፈቃድህን እያገለገልን መኖር እንድንችል እስከ መጨረሻው ድረስ በዚህን ሰዓት እጃችንን እንድትይዝ ራሳችንን አሳልፈን ለአንተ እንሰጣለን። የኑሮአችን ጌታ ሁን፣ የሥራችን ጌታ ሁን። እግዚአብሔር ሆይ የያዝነውንና የጨበጥነውን ከትልቅ እስከ ትንሽ ከቦሃቃችን እስከ አደባባይ ድረስ ያለውን ነገሮቻችንን ሁሉ እንድትረከብና እንድትገዛ አሳልፈን ለአንተ እንሰጣለን። እግዚአብሔር አባቴና አምላኬ ሆይ አስተማሪውን መንፈስ ቅዱስ ልከህ ደግሞ ቃልህን እግለጥልን። በተማርነው ሕይወት በተማርነው ኑሮ እግዚአብሔር ሆይ ፍሬን የምናፈራ ሰዎች እንድታደርገን እንለምንሃለን። ድካማችንን ሁሉ በዚህች ምሽት ይቅር ስላልከን፣ መተላለፋችንና በደላችንን ሁሉ እግዚአብሔር ሆይ በልጅ በኢየሱስ ክርስቶስም ይቅር ስላልከን፣ ክብር ለተወደደው ስምህ ይሁን። ስለ ኃያሉና ስለ ዘላለማዊ ስምህ ስትል ስማን። አድማጮቼ በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን ስለ መጽሐፍ ቅዱስ የሚያወሳውን አንዳንድ ነገሮችን አብረን እንመለከታለን ብለን በቀጠሮ ወይም በይደር መያዛችን የሚታወቅ ነው። ባለፈው ክፍለ ጊዜ ጥናታችን የእግዚአብሔር ሰው የሆነው መዝሙረኛው ዳዊት ዓይኖቼን ክፈት ከሕግህ ተአምራትን አያለሁ በማለት ስለ እግዚአብሔር ቃል የጸለየውን ጸሎት ላይ ተመርኩዘን የእግዚአብሔርን ቃል በተመለከተ እያንዳንዳችን ልንከተላቸው የሚገቡንን መመሪያዎች አንድ በአንድ ስንመለከት ነበር። እግዚአብሔርን ቃል ለማንበብ ወይም መጽሐፍ ቅዱስን ለማንበብ በጸሎት መጀመር እንዳለብን፣ መጽሐፍ ቅዱሳችንን በጥሞና ወይም በረጋ ልብ ማንበብ እንዳለብን አንድ በአንድ ተመልክተን መጽሐፍ ቅዱሳችንን እነሆ በጥንቃቄ ማጥናት እንዳለብን፣ ያነበብነውን ክፍል ደግሞ ማሰላሰል እንዳለብን፣ መጽሐፍ ቅዱስን በተመለከተ ሌሎች የጻፉትን መጻሕፍት መጽሔትና ጋዜጣዎችን ማንበብም እንዳለብን ከተመለከትን በኋላ ለመጽሐፍ ቅዱስ በሙሉ ልባችን መገዛት ወይም መታዘዝ እንዳለብንና ያነበብነውን ክፍልና የተረዳነውን ደግሞ ለሌሎች ማካፈልም እንዳለብን ተመልክተን ትምህርታችንን መደምደማችን የሚታወስ ነው። ዛሬም ደግሞ የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና መጻፊያ ደብተሮቻችሁንና እርሳሶቻችሁን እስክታዘጋጁ ድረስ በዚህች አጭር ሙዚቃ አብረን እንቆያለን። ወዳጆች እግዚአብሔር ከኔና ከናንተ ጋር የሚገናኘው በቃሉ አማካኝነት እንደሆነ ባለፈው ክፍለ ጊዜ ጥናታችን ተመልክተናል። ይሁን እንጂ መጽሐፍ ቅዱስ መለኮታዊ መጽሐፍ ነው። የክርስቶስንም ነገሮች የሚገልጥልን መንፈስ ቅዱስ ስለሆነ ባለንበት ተፈጥሯዊ ደረጃ ከኛ ጋር ጌታ ግንኙነት ማድረግ አይችልም ብለን ትምህርታችንን አንድ በአንድ ሰፋ አድርገን መመልከታችን የሚታወስ ነው። ሬናን የተባለው ፈረንሳዊ ተጠራጣሪ በእግዚአብሔር ቃል ላይ ጥቃት የፈጸመ ሰው ቢሆንም ስለ ክርስቶስ ሕይወትም መጽሐፉ ይታወሳል። ይህ ሬናን የተባለው ፈረንሳዊ ሰው መጽሐፉ ሁለት አበይት ክፍሎች ሲኖሩት፣ አንደኛው ታሪክ ላይ የተመሰረተ፣ ሌላኛው ክፍል ግን የክርስቶስን ሕይወት የሚመለከት ማብራሪያ ነበረው። የመጀመሪያው ክፍል በጣም የተዋጣለት ሥራ ነበረ። ሁለተኛው ክፍል ግን የተወሳሰበና ግራ የሚያጋባ ሥራ ነው። ምክንያቱም ምን ይመስላችኋል? መንፈስ ቅዱስ ወገኖቼ የታሪክ አስተማሪ ስላልሆነ ነው። ልብ በሉ፣ መንፈስ ቅዱስ የታሪክ አስተማሪ አይደለም። ወይም ደግሞ ራሳችን መርምረን መረዳት የሚገባንን ታሪካዊ እውነት መንፈስ ቅዱስ አያስተምረን። መጽሐፍ ቅዱስን መተርጎም ግን ከዚህ የተለየ ነው። ሊተረጉምልን የሚገባው መንፈስ ቅዱስ ነው። ሊያስተምረንና ወደ እውነት ሁሉ ሊመራን የሚገባውም የእግዚአብሔር መንፈስ መሆን ይገባዋል። መንፈስ ቅዱስ የልቦናችንን ዐይኖች ሊያበራልን ያስፈልጋል። በቃ የእርሱን እርዳታ መጠየቅ እንዳለብን ከዚህ ቀደም አዎ በትምህርታችን ውስጥ ተመልክተናል። በዮሐንስ ምዕራፍ 16 ውስጥ ኢየሱስ የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም ብሏል። ቀጠል ያድርግና በዚያው ክፍል ግን አለ፣ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ ለኔ ካለኝ ወስዶ ይነግራችኋል። ለአብ ያለው ሁሉ የኔ ነው፣ ስለዚህ ለኔ ካለኝ ወስዶ ይነግራችኋል አልኩ። ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ፣ እኔ ወደ አብ ሄዳለሁና አብሎ ነበር። የዮሐንስ ወንጌል ምዕራፍ 16 ከቁጥር 12 እስከ 16 ያለውን ይመለከታል። እዚህ ላይ ጌታ ኢየሱስ የሚያስተምረን መለመን ወይም መጠየቅ እንዳለብን ነው። የሚነግረን ብዙ ነገር አለው። መምህራችን እንዲሆን መንፈስ ቅዱስን የላከውም በዚህ ምክንያት ነው። ምዕራፍ 14 ላይ ደግሞ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል ብሏል። ዮሐንስ ምዕራፍ 14 ቁጥር 26 መንፈስ ቅዱስ ወገኖቼ አስተማሪያችን ነው። ወደ እውነት ሁሉ የሚመራን እርሱ ሊሆን ይገባል። ከዚህ የሬዲዮ ፕሮግራማችን የተማራችሁት እውነት ሊኖር ቢችልም ይህ ሁሉ ግን ሊሆን የቻለው መንፈስ ቅዱስ ልባችሁን ለእግዚአብሔር ቃል ስለከፈተላችሁ ብቻ ነው መረዳት የቻላችሁት። አዎ በጸሎት መጽሐፍ ቅዱስን ወገኔ ሆይ ጀምር፣ እንዲያስተምርህም መንፈስ ቅዱስን ጠይቀው። ያን ጊዜ እግዚአብሔር የቃሉን መገለጥ ይሰጥሃልና። እግዚአብሔር ስለዚህ ድንቅ ቃሉ ለዘላለም ይክበር ይመስገን። ከዚህ በመቀጠል ደግሞ መጽሐፍ ቅዱስን ረጋ ባለ ልብ አንብበው ወይም በጥሞና አንብበው የሚለውን እስቲ አብረን እንመለከታለን። በሼክስፒር ጽሑፎች ላይ ብዙ ጥናትና ምርምር በማድረጉ የታወቀን ምሁር አንድ ሰው እንዲህ ሲል ጠየቀው፣ ለመሆኑ ሼክስፒርን ያጠናኸው እንዴት ነው? በማለት ላቀረበለት ጥያቄ ይህ ምሁር ሲመልስ ሼክስፒርን አንብብ የሚል እጥር ምጥን ያለ መልስ ነበር የሰጠው። እኔም በበኩሌ ወገኖቼ ለአንድ ሰው መጽሐፍ ቅዱስን ለማወቅ ወይም ለማጥናት የሚረዳው ነገር ቢኖር መጽሐፍ ቅዱስን በረጋ መንፈስ ማንበብ ብቻ ነው። መጽሐፍ ቅዱስ ምን እንደሚል ማወቅ ትፈልጋላችሁን? መጽሐፍ ቅዱስን አንብቡ። ከየትኛውም መምህር ከምታገኙት ትምህርት በላይ ምን እንደሚል ለማወቅ ከፈለጋችሁ በግላችሁ መጽሐፍ ቅዱስን በጥሞናና ረጋ ባለ መንፈስ አንብቡ። ዶክተር ካምፕቤል ሞርጋን መጽሐፍ ቅዱስን በተመለከተ በጣም አስደናቂና ጠቃሚ ትርጓሜን ጽፈዋል። በ66ቱ የመጽሐፍ ቅዱስ መጻሕፍት ላይ የጻፏቸው ማብራሪያዎች በተማሪነት ዘመኔ አሉ ዶክተር መጊ ሲናገሩ በአንድ ወቅት በተማሪነት ዘመኔ መጽሐፍ ቅዱስን ለማጥናት ብዙ ጠቅመውኛል። ዶክተር ካምፕቤል ሞርጋንን በቅርብ የሚያውቋቸው ሰዎች እንደሚናገሩት አንድን የመጽሐፍ ቅዱስ መጽሐፍ ለመተርጎም የሚነሱት 50 ጊዜ ካነበቡት በኋላ ነበር ብለዋል። አስተዋላችሁ? እኚህ የእግዚአብሔር ሰው የሆኑት ዶክተር ካምፕቤል ሞርጋን አንድን የመጽሐፍ ቅዱስ ክፍል ለመተርጎም ከመቀመጫቸው ላይ የሚነሱት 50 ጊዜ መጽሐፉን ካነበቡ በኋላ ነው እንጂ ከዚያች ንቅንቅ አይሉም ነበር ይባላል በቅርብ የሚያውቋቸው ሰዎች ሲናገሩ። ስለዚህ ደግሜ ልነግራችሁና ላሳስባችሁ ምፈልገው ወገኖቼ የእግዚአብሔርን ቃል በርጋታና በጥሞና አንብቡ። በመጀመሪያ ንባባችሁ ካልተረዳችሁት ለሁለተኛ፣ ለሦስተኛ፣ ለአራተኛ ጊዜ አንብቡት። እርግጡን ከእግዚአብሔር ቃል ማግኘት ስላለብን በማንበብ እንትጋ። መጽሐፈ ነህምያ ስለ አንድ በጣም አስደናቂ ሁኔታ ሲናገር እንዲህ ይላል፣ ሰባተኛውም ወር በደረሰ ጊዜ የእስራኤል ልጆች በከተሞቻቸው ነበሩ፣ ሕዝቡም ሁሉ በውሃው በር ፊት ወዳለው አደባባይ እንደ አንድ ሰው ሆነው ተሰበሰቡ። እግዚአብሔርንም ለእስራኤል ያዘዘውን የሙሴን ሕግ መጽሐፍ ያመጣ ዘንድ ጸሐፊውን ዕዝራን ተናገሩት። ካህኑም ዕዝራ በሰባተኛው ወር በመጀመሪያው ቀን ህጉን በማህበሩ በወንዶችና በሴቶች አስተውለው በሚሰሙት ሁሉ ፊት አመጣው። በውሃውም በር ፊት ባለው አደባባይ ላይ ቆሞ ወንዶችና ሴቶች የሚያስተውሉም ሲሰሙ ከማለዳ ጀምሮ እስከ ቀትር ድረስ አነበበው። የህዝቡም ሁሉ ጆሮ የህጉን መጽሐፍ ለመስማት ያደምጥ ነበር ይላል። ተመልከቱ። የህዝቡም ሁሉ ጆሮ የህጉን መጽሐፍ ለመስማት ያደምጥ ነበር ይላል። ከመቼ እስከ መቼ? ከማለዳ ጀምሮ እስከ ቀትር ድረስ። ነህምያ ምዕራፍ 8 ከቁጥር 1 እስከ 3 ያለውን ልብ ይሏል። ይህ ከፍተኛ ትኩረት የሚያሻው የቅዱሳት መጻሕፍት ክፍል ነው ወገኖቼ። አይሁዳውያን ለሰባ ዓመት ያክል በባቢሎን ምርኮ ነበሩ። ብዙዎቹም የእግዚአብሔርን ቃል ሰምተው አያውቁም። እንዳሁኑ ዘመን በስፋት ታትሞ ማይሰራጭም ነበር። ምናልባትም በዚያ ያሉት ቅጂዎች አንድ ወይም ሁለት ሊሆኑ ይችላሉ። ከሁለቱ አንዱ ደግሞ እዝራ ጋር ነበር የተቀመጠው፣ ወይም ከእዝራ ጋር ይገኝ ነበር። በውሃው በር ፊት፣ ልብ በሉ፣ በውሃው በር ፊት ባለው አደባባይ ላይ ቆሞ ምን አደረገላቸው ይላል? አነበበላቸው። ሕዝቡም የሚነበበውን ምን ያደርጉ ነበር ይላል? ያስተውሉ ነበር ይለናል ቃሉ። እዝራ 8 ቁጥር 8። አድማጮቼ እንዲሁም ወዳጆቼ፣ መገመት እንደሚቻለው የሌዊ ነገዶች በሕዝቡ መካከል በተለያየ ስፍራ እንዲቆሙ ተደርገው ነበር። እዝራ የተወሰነ ክፍል ካነበበ በኋላ ሕዝቡ ያልተረዱት ነገር ካላቸው በመካከላቸው ያሉትን ሌዋውያንን ጠይቀው እንዲረዱ እድል ይሰጣቸዋል። ሌዋውያኑም ሕጉን ያስተውሉ ዘንድ ሕዝቡን ምን ያደርጉ ነበር ነው የሚለን ቃሉ? ሕዝቡን ያስተምሩ ነበር ይላል። ቃሉን ማንበብ ብቻ ሳይሆን ሕዝቡ ቃሉን እንዲረዱና እንዲያስተውሉ ያደርጉ ነበር። እኔና እናንተም በየቤታችን ያለውን መጽሐፍ ቅዱስ በዚህ መንገድ ወይም በዚህ ረገድ ማንበብ መቻል አለብን። የሚያስረዳን ዛሬ ሌዋዊ በመካከላችን እንኳን ባይገኝ፣ ዛሬ የኔና የእናንተ ሌዋዊ የሚረዳን፣ የሚያስረዳን፣ ትርጉሙን የሚሰጠን የእግዚአብሔር መንፈስ ቅዱስን እንጠይቀው። በዘመናችን የእግዚአብሔርን ቃል እንዳናጠና እንቅፋት የሚሆኑብን ብዙ ነገሮች በዙሪያችን ተሰልፈው አሉ። ከነዚህም አንዷ ራሷ ቤተ ክርስቲያን ናት ወገኖቼ። በቤተ ክርስቲያን ውስጥ ያለው የኮሚቴ፣ የቦርድ፣ የመዝናኛና የተለያዩ ፕሮግራሞች ብዛት አማኙ ለእግዚአብሔር ቃል ተገቢውን ትኩረት እንዳይሰጥ ምክንያት ሆኗል። እስቲ በምታመልኩበት ቤተ ክርስቲያን ውስጥ ያለውን የኮሚቴ ብዛት ተመልከቱ። አዎ ወገኖቼ፣ እንዲያው አንዳንድ ቤተ ክርስቲያኖችማ ጨርሶ የስብከት ፕሮግራም እንኳን የላቸውም። ከዚህ ይልቅ ሰዎች ራሳቸውን እንዲገልጹ፣ የሚሰማቸውንና የሚያነቡትን ሁሉ እንዲናገሩ ይደረጋሉ። ምንም እንኳ እንዲህ ማድረጉ መጽሐፍ ቅዱስን ለማያነብና ለማያጠና ሰነፍ ሰባኪ ጥሩ ሰበብ ሊሆንለት ቢችልም፣ በበኩሌ ወገኖቼ ከዚህ የበለጠ ከንቱና ብኩንነት በቤተ ክርስቲያን ውስጥ ፈጽሞ ሊኖር ይችላል ብዬ አላስብም። እውነቴን ነው የምላችሁ። ስለ መጽሐፍ ቅዱስ ምንም የማያውቁ ራሳቸው የቤተ ክርስቲያን አባሎች መሆናቸውንም እኔ በበኩሌ ልገነዘብ ችያለሁ። የእግዚአብሔርን ቃል አያውቁም። በአንዳንድ አብያተ ክርስቲያናት ስለ መጽሐፍ ቅዱስ ትምህርት ከተሰጠ ዓመታት ተቆጥረዋል። አንዳንዶቹ የእሁድ ቀናትን ምእመኑ ቃሉን ሰምቶ እግዚአብሔርን ለማምለክ ከነ ቤተሰቡ ወደ ቤተ ክርስቲያን ሲመጣ ምእመኖቹ ወይም ኃላፊዎቹ ወይም መሪዎቹ ወይንም ደግሞ የቤተ ክርስቲያን ሽማግሌዎቹ ፕሮግራሙን በሌላ ነገር አጨናንቀውትና እያይዘውት ይገኛሉ። ወይንም ደግሞ በዚያ ስፍራ ቃሉን እንዲሰጥ የተመደበ ሰው የእግዚአብሔር ቃል ብስለት የሌለው ሰው ይሆንና ቤተ ክርስቲያንን ሰው እንዲሰለች ያደርጋል። መጽሐፍ ቅዱስን ወገኖቼ በመንፈስ ቅዱስ አጋዥነት ረጋና ዝግ ባለ መንፈስ ማንበብ መቻል አለብን። እንዲህም ስል አንዳንድ የምንወዳቸውን ክፍሎች ብቻ ሳይሆን ሙሉውን መጽሐፍ ቅዱስ ማጥናት ወይም ማንበብ መቻል አለብን ማለቴ ነው። የጌታን ቃል የምናውቀው የእግዚአብሔርንም ቃል የምንረዳው በዚህ መንገድ ብቻ ነው። ይህም የእግዚአብሔር አሰራር ነው። ሌላኛው መንገድ ደግሞ መጽሐፍ ቅዱስን አጥና የሚል ይሆናል። ከአመታት በፊት አንድ ሰው ወደ ዶክተር ካምፕቤል ሞርጋን መጥቶ የሚናገሩት በመንፈስ ቅዱስ እንደተነዱ አይነት ሰው ነው በማለት ላቀረበላቸው ጥያቄ፣ ምናልባትም አንተ እንደምትለው በመንፈስ እንደተነዳ ሰው አይነቶኝ ይሆናል፣ ይሁን እንጂ 95% መጽሐፍ ቅዱስን ማጥናቴ ነው ነበር ያሉት። መጽሐፍ ቅዱስ መጠናት ያለበት መጽሐፍ ነው ወገኖቼ። እኛ ራሳችን ማጥናት የሚኖርብንን ነገር መንፈስ ቅዱስ እንዲያስተምረን መገንዘብ ይኖርብናል። በአንድ ወቅት መጽሐፍ ቅዱስ ኢንስቲትዩት ውስጥ የተለያዩ ወጣቶችን የሚያስተምሩ የነበሩት እኚህ የእግዚአብሔር ሰው ዶክተር መጊ እንዲህ አሉ፣ አንዳንድ ወጣቶች ከሌሎች ይልቅ የቅድስና ሕይወት ያላቸው መስሎ ይታያሉ ካሉ በኋላም አሉ፣ በኋላ እንደ ተረዳሁት ግን ቅድስናቸው ምንም እንኳ መጽሐፍ ቅዱስን ባያውቁም እንደ ሽፋን ሆኖ አገልግሏቸዋል። ነገ ፈተና መኖሩን እያወቁ ዛሬ ምሽት አያጠኑም፣ ተገቢውንም ዝግጅት አያደርጉም ካሉ በኋላ ቀጠል አድርገው የጸሎት ስብሰባ ወይም ሌላ አገልግሎት እንደነበረባቸውና ስለዚህም ለማጥናት ጊዜ እንዳላገኙ ይናገራሉ። መጽሐፍ ቅዱስን ተንተርሰን ስለተኛን ውስጡ ያለው እውነት ወደ አእምሮአችን ሊተላለፍ ወይም ሊገባ አይችልም። አንዳንድ ተማሪዎቼ አሉ ታዲያ ቀጠል አደረጉና ዶክተር መጊ፣ አንዳንድ ተማሪዎቼ ግን ልክ የዚህ አይነት አስተሳሰብ ያላቸው ነበሩ አሉ። መጽሐፍ ቅዱስን በትጋት ማጥናት መቻል አለብን ወዳጆቼ። በመጽሐፍ ቅዱስ ኮሌጅ በነበሩበት ጊዜ አንድ የእግዚአብሔር ሰው ያጋጠማቸውን ነገር ሲናገሩ ወይም ሲመሰክሩ እንዲህ አሉ። አንድ ጓደኛዬ ወደ አስተማሪው ሄደና መምህር፣ እንድናጠና የሰጡን የመጽሐፍ ቅዱስ ክፍል በጣም የደረቀ ነው አላቸው። መምህሩም ለዚህ ጓደኛዬ ጥያቄ ሲመልሱ እንዲህ አሉ፣ ሰማህ? እንግዲያውስ እንድታጠኑት የሰጠኋችሁ የመጽሐፍ ቅዱስ ክፍል የደረቀ ከሆነ ሂድና በላብ አርጥበው አሉት። ነገሩን አንዳንድ ጊዜ ሳሰላስለው ሳቅ ያደርገኛል። ወዳጆቼ መጽሐፍ ቅዱስን ማጥናት መቻል ይኖርብናል። ይህን ማወቅ እጅግ በጣም ጠቃሚ ነው። መንፈስ ቅዱስ የማይሰጥህ አንዳንድ ዕውቀቶች ይኖራሉ። ለሰነፎችና ለዋዘኞች ዕውቀትን ወይም እውነትን ይገልጣል ብዬም አላምንም። ከየመጽሐፉ አንዳንድ ገጽ ወይም ምዕራፍ ስላነበብን ታሪክን፣ ፍልስፍናን ወይም ሳይንስን መማር አንችልም። ጊዜ ሰጥተን እያንዳንዱን ትምህርት በጥንቃቄ ማጥናት ይኖርብናል። እኔና እናንተ ጌታ መንፈስ ቅዱስ የልቦናችንን ዐይኖች እንዲያበራ ጠይቀን ወደ እግዚአብሔር ቃል ከቀረብንና ካነበብነው ወይም ካጠናነው በእውነት እግዚአብሔር አስተማሪውን መንፈስ ቅዱስ ልኮ ይገልጥልናል። እግዚአብሔር ለዘላለም እየተመሰገነ ይሁን። እንግዲህ የዛሬው ትምህርታችንን እዚህ ላይ አበቃን። ወዶና ፈቅዶ እግዚአብሔር ለሚቀጥለው ጊዜ ካደረሰን የዚህን ተከታይ ክፍል ማለትም መጨረሻውን ክፍል ይዘንላችሁን ቀርባለን። ጻፉልን፣ ጸልዩልን። እግዚአብሔር በእውነት ዛሬ ሌሊቱን ቁርበታችን ባረፈበት ስፍራ በረከቱን በዚያ ልኮ እያንዳንዳችንን ይገናኝን። ደህና አደሩልን።